ዛሬ አርብ ግንቦት 26 2014 ዓመተ ምህረት ከአሜሪካ ድምጽ ራዲዮ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ፕሮግራማችንን ይዘን መጥተናል። በቤንሻንጉል ጉምዝ ካማሺ ዞን ሶጌ ከተማ ውስጥ ከትላንት በስቲያ ረቡ በመንግስት ኃይሎችና ታጣቂዎች መካከል በተደረገ የተኩስ ልውውጥ የሰው ህይወት መጥፋቱን ለአካባቢው ነዋሪዎች ተናገሩ።
እኛም ተደብቀን መጨረሻ ሲያርጋጉ ይዝብ ያው ለታቢያ ሲያመጡ ያው በየቤት ደግሞ እንዲመልሱ አርጓል መከላከያ
እየተጎዳሉ
ደግሞ ሞተዋል። ሞት ሲሰው እንደሆነ አላጣው
አትም አብረኔ ፍርስት ግማራ ነበር። እዛ በኋላ ቤት ግራ ይበሉ ቤቱ መጣው ነው ምንም ነገር የተፈጠረ ገደሉት። እሺ ከባድ ነገር ነው። ሰው ቤቱ የተቀመጠ ዝም ብሎ ማረሽን ማለት ከባድ ፈተና ነው።
በዚህ ዙሪያ ከተሰናዳ ዘገባ የተቀነጨበ ድምጽ ነው ያስደመጥናችሁ። ሙሉን ባብየረስ ዘገባችን እናሰማችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ሲሳይ አሸናፊ በምስልና ድምጽ ቅንብር፣ አበባየሁ ገበያው ደግሞ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። እስከ ምሽቱ 4 ሰዓት አብራችሁን ቆዩ እያልን በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ግብዣችንን እናቀርባለን። ዝግጅታችንን ከራዲዮ በቴሌቪዥን እንዲህ በምስል ከምትመለከቱት በተጨማሪ በዌብሳይታችን amharic.voanews.com ላይ እንዲሁም @voaamharic የፌስቡክ ገጻችን ላይ ብትገቡ በሬዲዮም ጭምር በቀጥታ እየተላለፈ ይገኛል። አሁን ለምሽቱ ያዝነውን ዋና ዋና ዓለም ዜና እናሰማችሁ።
ተናስተልኝ እንደምናመሻችሁ አድማጮች፣ የምሽቱን ያለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ቻድ አጣዳፊ የምግብ ችግር ላይ መሆኗን በትናንትናው ዕለት ያወጀች ሲሆን ዓለም አቀፉ ማህበረሰብ እርዳታ እንዲያደርግላት ተማጽኖ አቅርባለች። የባህር በር የሌላትና ደሃይቱ ቻድ የእርዳታ ተማጽኖዋን ያቀረበችው ሞስኮ ዩክሬንን መወረሯን ተከትሎ ስላለው የእህል አቅርቦት እጥረት ጉዳይ የአፍሪካ ህብረት ሊቀመንበርና የሩሲያ ፕሬዚደንት በዛሬው ዕለት በሚያካሂዱት ውይይት ዋዜማው ላይ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። የቻድ ወታደራዊ አገዛዝ ባወጣው አዋጅ የሚመለከታቸው የሀገር ውስጥ አካላትና ዓለም አቀፍ አጋሮቻችን እንዲረዱን እንማጸናለን ብሏል። ከአጠቃላዩ የቻድ ህዝብ 1/3 ማለትም 5.5 ሚሊዮን ህዝቧ በዚህ ዓመት ሰብአዊ እርዳታ የሚያስፈልገው መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ሩሲያ በዩክሬን ላይ የከፈተችው ወረራና በማስከተልም ምዕራባውያን ሀገሮች በሞስኮ ላይ የጣሏቸው ማዕቀቦች ሁለቱ ሀገሮች የሚልኩትን የስንዴ አቅርቦት ያስተጓጎለ ሲሆን በዓለም ዙሪያ የረሃብ ስጋትን አቀጣጥሏል። ካለም የስንዴ አቅርቦት ወደ 30% የሚሆነውን ሲያቀርቡ የቆዩት ሩሲያና ዩክሬን ናቸው። ዛሬ የሩሲያ ፕሬዝደንት ቭላዲሚር ፑቲን የአፍሪካ ህብረት ሊቀመንበር የሆኑትን የሴኔጋሉን ፕሬዝደንት ማኪ ሳልን ተቀብለው እንደሚያነጋግሩ የህብረቱ ሊቀመንበር ጽህፈት ቤት አስታውቋል። የአፍሪካ ህብረቱ ሊቀመንበርና የሩሲያ ፕሬዝደንት ፑቲን በእገዳው በተለይ የአፍሪካ ሀገሮች እየተጎዱ እንደመሆኑ የእህልና የማዳበሪያ ክምችቱ መለቀቅ ስለሚችልበት መንገድ ይወያያሉ ሲል መግለጫው አክሏል። የሩሲያና የዩክሬን ጦርነት ዛሬ 100ኛ ቀኑ ሲሆን የዩክሬን ፕሬዝደንት ቮሎዲሚር ዘሌንስኪ የሩሲያ ኃይሎች ከሀገራችን ግዛት 20% ተቆጣጥረዋል ብለዋል። ዘሌንስኪ ለሉክሰምበርግ ፓርላማ ባሰሙት ንግግር የሩሲያ ኃይሎች መላዋን ኔዘርላንድስን የሚያክል ግዛት ይዘውብናል ነው ያሉት። ሩሲያ ወረራውን ከጀመረችበት ጊዜ ወዲህ ምን ያህሉን ግዛት እንደተቆጣጠረች በውል አልገለጹም። ሞስኮ ክራይሚያን እንደ አውሮፓውያን አቆጣጠር በ2014 ዓ.ም የያዘች ሲሆን በሩሲያ የሚደገፉ ተገንጣዮች ደግሞ የምስራቅ ዩክሬንን ዶንባስ ክፍለ ግዛትን አካባቢዎች ከወረራው በፊት እንደያዙ ይታወሳል። ትናንት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለዩክሬን የሩሲያን ወረራ የምትመክትበት የ700 ሚሊዮን ዶላር የተራቀቁ ሮኬቶችና ሌሎች መሳሪያዎች እርዳታን ሰጣለን ሲሉ ማስታወቃቸው ይታወሳል። ዋይት ሃውስ እንዳለው ዩክሬን ሮኬቶቹን ወደ ሩሲያ ግዛት ውስጥ እንደማትተኩስ ቃል ገብታለች። ከመሳሪያ እርዳታው በተጨማሪ ሌላው ጥሩ ዜና የአውሮፓ ህብረት በሩሲያ ላይ ስድስተኛውንና በዋናነት ነዳጅ ዘይቷን የሚመለከተውን ማዕቀብ ተግባራዊ ለማድረግ እየተንቀሳቀሰ መሆኑ ነው ያሉት የዩክሬኑ ፕሬዚደንት በኪቭ ሙሉ በሙሉ ስራቸውን የሚጀምሩ ኤምባሲዎች ቁጥር እየጨመረ መሆኑንም አንስተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አሜሪካውያንን በከፍተኛ ደረጃ እያስፈሩ ያሉትን ደም አፋሳሽ የጅምላ ተኩስ ጥቃቶች ለማስቆም ትክክለኛ እርምጃዎች ሲሉ የጠሯቸውን የዩናይትድ ስቴትስ ምክር ቤት እንዲፈቅድ አጥብቀው ተማጽነዋል። ፕሬዚደንት ባይደን ትናንት አሙስ ማታ በዋይት ሃውስ ባደረጉት ንግግር በመሳሪያ የሚፈጸም ጥቃትን ለመዋጋት የሚረዱ ያሏቸውን አዳዲስ የቁጥጥር እርምጃዎችም አቅርበዋል። ምክር ቤቱ እንደ አውሮፓውያን አቆጣጠር በ1994 የወጣውንና በ2004 ያበቃውን የከፊል አውቶማቲክና በሩምታ ተኳሽ ጠመንጃዎች እገዳውን መልሶ ስራ ላይ እንዲያውል ፕሬዚደንቱ ተማጽነዋል። መሳሪያ የሚገዙ ሰዎች የኋላ ታሪክ ፍተሻ እንዲጠናከር፣ ጥቃት ሊያደርሱ ይችላሉ ተብለው የሚያሰጉ ወይም የአእምሮ አለመረጋጋት ከሚያሳዩ ግለሰቦች ላይ ለተወሰነ ጊዜ መሳሪያ መውረስ የሚያስችልና መሳሪያን በተገቢው መንገድ ማስቀመጥን ጨምሮ ሌሎች ሕግጋት እንዲወጡም ፕሬዝደንቱ ጠይቀዋል። መሳሪያ አምራች ኩባንያዎችን ከተጠያቂነት ነጻ የሚያደርገው ሕግ እንዲሰረዝም ፕሬዝደንቱ አክለው ተማጽነዋል። ፕሬዝደንቱ ያቀረቧቸው ሐሳቦች በፖለቲካ አቋም በተከፋፈለውና አባላቱም የመሳሪያ ቁጥጥር ሕግን በሚመለከት በማይስማሙበት የዩናይትድ ስቴትስ ምክር ቤት የሚጸድቅላቸው አይመስልም ተብሏል። ይበዚህ እንዳለ ትናንት በዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት ዲሞክራቶቹ ያቀረቡትን መሳሪያ የሚገዙ ሰዎችን የሚመለከቱ አዳዲስ የቁጥጥር እርምጃዎች ተቃውመዋል። አንደኛው ሪፐብሊካን የምክር ቤት አባል ሽጉጦቻቸውን በማሳየት እነዚህን መታጠቅ ሊከለከል ይችላል በማለት አማረዋል። የአንድ ሳምንት ረፍት ላይ የነበረው የተወካዮች ምክር ቤት የፍትህ ኮሚቴው በረፍቱ መሃል ነው ትናንት አስቸኳይ ስብሰባ ያካሄደው። በስብሰባው ላይ ፍሎሪዳ ከሚገኘው መኖሪያ ቤታቸው በርቀት በቪዲዮ አማካይነት የተሳተፉት ሪፐብሊካኑ የኮንግረስ አባል ግሬግ ስቱብ አራቱን ሽጉጦቻቸውን አንድ ባንድ ያወጡ ለተሰብሳቢዎች በማሳየት የቀረበው ሕግ የተለያዩ ሽጉጦችን መታጠቅ የሚከለክል ነው ብለዋል። ራሴን፣ ቤተሰቤን፣ ሚስቴንና ቤቴን የምጠብቅበት ሽጉጥ ይኸው በማለት ያሳዩ ሲሆን የኮሚቴው ሰብሳቢ ጄሪ ናድለር ጣልቃ ገብተው ጥይት የጎረሰ እንዳልሆነ ተስፋ አድርጋለሁ ሲሉ ኮንግረስማን ስቱብ ቤቴ ውስጥ ነኝ፣ በገዛ ሽጉጤ የፈለኩትን ማድረግ እችላለሁ ብለዋል። በጠባብ ብልጫ ምክር ቤቱን የሚቆጣጠሩት ዲሞክራቶች ባለ 41 ገጹን ረቂቅ ሕጋቸውን በሚቀጥለው ሳምንት ምልአተ ጉባኤው ድምጽ እንዲሰጥበት የሚያቀርቡ መሆኑን አፈጉባኤዋ ናንሲ ፔሎሲ ተናግረዋል። በመወሰኛው ምክር ቤት ደግሞ የሁለቱም ፓርቲዎች ሴኔተሮች ያሉበት ስብስብ በመምሪያው ከቀረበው ይልቅ ጠበብ ያለ የሕግ ረቂቅ ለማዘጋጀት እየሞከረ መሆኑ ተገልጿል። በመጨረሻም ዩናይትድ ስቴትስ ከአምስት ዓመት በታች ለሆኑ ሕፃናት የኮቪድ-19 ክትባት በማሰናዳት ላይ ነች። እየተገመገሙ ያሉት ሁለት ክትባቶች በሁለቱም የሚመለከታቸው የመንግስት ተቋማት ፈቃድ ካገኙ ከአምስት ዓመት በታች የሆኑ አሜሪካውያን ሕፃናት እንደ አውሮፓውያን አቆጣጠር ከመጪው ሰኔ 21 ጀምረው የኮቪድ-19 መከላከያ ክትባት መከተብ እንደሚችሉ የዋይት ሃውስ ከፍተኛው የኮቪድ-19 ጉዳይ ባለስልጣን ናቸው ያስታወቁት። የዋይት ሃውሱ የኮሮና ቫይረስ ምላሽ አስተባባሪ ዶክተር አሺሽ ጃ በሰጡት ቃል ብዙ ወላጆች ህጻናት ልጆቻቸውን ለማስከተብ እንደሚጓጉ እናውቃለን፣ እየተከናወነ ያለው ሂደት ዓላማም በትክክል እንዲሆን ማድረግ አስፈላጊ በመሆኑ ነው ብለዋል። በአሁኑ ወቅት በሁለት ጊዜ የሚሰጡትን ክትባቶችና በማስከተልም ማጠናከሪያውን ክትባት መውሰድ የሚችሉት ከአምስት ዓመት በላይ የሆኑ ልጆች ብቻ ናቸው። ክትባቱ ለህፃናቱ እንዲሰጥ ከተፈቀደ ለአዋቂ በሚሰጠው መጠን ሳይሆን በትንሹ ተመጥኖ እንደሚዘጋጅ ዶክተር ጃ ጨምሮ አስረድተዋል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 26 2014 ዓመተ ምህረት ዝግጅቶቻችን ነው በመከታተል ላይ የምትገኙት። ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወዲያት ነው ቀዳሚ ያብየረ ዘገባችን እንወሰዳችሁ። በቤንሻንጉል ጉምዝ ካማሺ ዞን ሶጌ ከተማ ውስጥ ከትላንት በስቲያ ረቡዕ በመንግስት ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ገለጹ። የወረዳው የፖሊስ ኃላፊ ምክትል ኮማንደር ጃለታ አየለ በበኩላቸው ግጭቱ የተከሰተው እርቅ ፈጽመው የገቡ ታጣቂዎች በጸጥታ አካላት ላይ ተኩስ በመክፈታቸው ነው ካሉ በኋላ የወረዳውን አስተዳዳሪ ጨምሮ የ19 ሰዎች ሕይወት ማለፉን ተናግረዋል። የዞኑ ዋና አስተዳዳሪ አቶ በጅጋ ጻፊዮ በዚህ ዙሪያ ሰፋ ያለ ማብራሪያ ከመስጠት ቢቆጠቡም ሌላ ግጭት እንዳይኖር መንግስት ከሃይማኖት አባቶችና የሀገር ሽማግሌዎች ጋር እየሰራ ነው ብለዋል። ናኮር መልካ ነው ዘገባውን ያጠናቀረው።
በቤኒሻንጉል ጉሙዝ ካማሺ ዞን ከዚህ ቀደም በሎጀገንፎይ አሁን ደግሞ ሚጅጋ ተብሎ በሚጠራ ወረዳ ሶጌ ከተማ ውስጥ ግንቦት 24 2014 ዓ.ም ምረት ከጧቱ 4 ሰዓት ገደማ በመንግስት ኃይሎችና በእርቅ በገቡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ታጣቂዎች መካከል የተኩስ ልውውጥ መከሰቱን ነው። አንድ ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የአካባቢው ነዋሪ በስልክ ተናግረዋል። በዚህም ሳቢያ ሰዎች መገደላቸውን ግለሰቡ ገልጸዋል።
ይሄ የጎድን ታጠቂ ነው። ቀድሞ ማከላከያና ልዩይል ተኮሱ
መሳሪያ ይዘው ነበር እነሱ?
አዎ ምን ከተማ ላይ ይዞራሉ መሳሪያ።
እሺ ከዛስ?
ለዚህም ተኩስ ልውጥ መጣች። እኛም ተደብቀን መጨረሻ ሲያርጋጉ ይዝብ ያው ወደ ጣቢያ ሲያመጡ ያው በየቤት ደግሞ እንዲመልሱ አድርጓል መከላከያ።
የተጎዳዋል?
ሰውም ሞተዋል። ሞት ስንት ሰው እንደሆነ አላውቅም።
አሁንስ ምን ይመስላል ከተማ ውስጥ ያለው ነገር?
አሁን የተረጋጋ ነው።
ከተገደሉ ሰዎች መካከል ወንድማቸው እንደሚገኙበት የተናገሩት ሌላው ግለሰብ ወንድማቸው ተኩስ ሲከፈት ቤት ውስጥ እንደነበሩ ገልጸዋል።
መጀመሪያ ጠዋቱ አብሬኔ ቁርስ ሊመራ ነበር። ከዛ በኋላ ቤት ምግራ እየበሉ ቤቱ መጥተው ነው ምንም ነገር የተፈጠረ የገደሉት። ከባድ ነገር ነው። ሰው ቤቱ የተቀመጠ ዝም ብሎ ማረሽን ማለት ከባድ ፈተና ነው። አንድ ነገር ሳያጠፋ
ግጭት መፈጠሩን ነው የሰማነው። እና ማን ነው ጀማሪው? ምንድን ነው የሆነው? ያንቀ
መጀመሪያ የቡድን ታጣቂዎች እንትን መወልቃሙን ነው። ለዛ ነው ቤት የተጀመረ እንጂ ሌላ ነገር ነው።
የሚጅጋ ወረዳ ፖሊስ ኃላፊ ምክትል ኮማንደር ጃለታ አየለ የጦር መሳሪያቸውን ያላወረዱ እርቅ ፈጽመው የገቡ የጉዴን ታጣቂዎች ግንቦት 24 2014 ዓ.ም ምረት በመንግስት ጸጥታ ኃይሎች ላይ በከፈቱት ተኩስ ግጭቱ መጀመሩን ጠቅሰው የወረዳው አስተዳዳሪን ጨምሮ ሌሎች 19 ሰዎች መሞታቸውንና ሁለት ሰዎች መቁሰላቸውን አክለው ገልጸዋል።
የቡድን ስም ጫካ የገቡድነት ያለው ተጣቅ ቡድን እርቅ ተደረግላችሁ ወደ ከተማ የገቡ እርቅ ተፈጽሞ ወደ ከተማ የገቡ ነች ሮብለት በ24 ተስከፍቶ ጸጥታ አካል ከተማ ህዝብ አለ፣ አሮጌቶች አሉ፣ ህጻን አለ። ደግሞ አጋጣሚ ገበያ ቀን ነው። እነሱ ቤት ስቱ ቀድሞ ከፈቱ። እነሱ ልክ ውጊያ እንደከፈቱ አመራሮቻቸው እነሱ አመራር አስቀድሞ ነው የወጡ። ተስ ከከፈቱባቸው ልጆች ወደ በቁጥር ወደ 7 ልጆች ነው እኛ አባሎች ናቸው። እነሱ ሲተርፉ አብዛ ሰው ተጎዱ። በቁጥር 19 ነው የያዘ ነው። ያለፈው ህይወታቸው 19 ነው። ሆስፒታልኛ ያገኘ ነው 2 ነው። ይህ ዋና አስተዳዳሪ ያው ዴማንት እንደተገደለ የጸረ ሰላም ይሁን የጠኛ ጸጥታ አካል ይሁን አልተረጋገጠም።
የወረዳው አስተዳዳሪ ማን ነው የሚባሉት?
አብዳኑ ነው የሚባለው። አብዳኑ
አብዳኑ ማን
ጀርሞሳ። ይህ ሰውዬ ወደዚህ ወረዳ ከተሾመም ያው አንድ ወርም አልሞላም። እርቋ ላይ ድርድሩ ላይ ነው የመጣ።
ኃላፊው ታጣቂዎቹ ከነትጥቃቸው እንዲገቡ መደረጉ ስህተት ነበር ይላሉ።
እርቅ ታስቦ ትጥቁ ይዞ መግባት የለበትም። በቃ ዋና መሰራቱ ትጥቁ ይዞ መግባታቸው ነው። ይህ ሁሉም ችግር መጣ። ትልቅ ስህተት ይሄ ነው።
አሁን ለዚህ ማን ነው ተጠያቂ የሚሆነው ታዲያ?
አሁን በእኛ ያየ ነው የአመራርነት ችግር ነው።
የፖለቲካ አመራር ቁርጠኝነት ማለት ይችላል።
የጉዲን ታጣቂዎች የሶጊ ከተማን ለቀው መውጣታቸውንና አካባቢውን ለማረጋጋት ከህብረተሰቡ ጋር ውይይት ያደረጉ መሆናቸውንም ምክትል ኮማንደር ጃለታ ገልጿል። በሌላ በኩል የካማሺ ዞን ዋና አስተዳዳሪ አቶ ቢጂጋ ጻፊዮ በሶጊ የተፈጠረው ግጭት ነው ብለዋል።
ግንቦት 24 ሶጊ ወይ ደግሞ ቢጂጋ ወረዳ ላይ የተወሰነ ግጭቶች ነበሩ። ግጭቱ ደግሞ ለተወሰነ ሰዓታት ነው። ከዛ በኋላ ግን በርደዋል። የጉዳት መጣን መንግስት ገምገሞ ሲያስተላልፍ ነው መናገር የምንችለው። ግጭቱ ፈጠረበት ከዝ ሊጣራ ስለሚቻል ከተጣራ በኋላ ነው ይፋ ማድረግ የሚቻለው።
ስለ ጉዳዩ ሰፊ ማብራሪያ ከመስጠት የተቆጠቡት አቶ ቢጂጋ ግጭቱ ወደ ሌሎች ወረዳዎችም እንዳይስፋፋ መንግስትና የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች እየሰሩ ነው ያሉትን አብራርተዋል።
መንግስት ቶሎ ብሎ ሁኔታዎችን ገምግሞ ሁሉም ወረዳ ላይ እንደዚህ አይነት ክስተት እንዳይፈጠር በተጠናከረ አግባብ ሂደቶችን እንዲከታተል አድርጓል። እንደዚህ አይነት ሌላ ክስተት እንዳይከሰት፣ ሌላ ክሳራ ውስጥ እንዳንገባ፣ እንደዚህ አይነት ግጭት እንዳይስፋፋ እንዳይኖር ሃይማኖት አባቶችም ሀገር ሽማግሌዎችም በተቀናጀ አግባብ አሁንም የመክራቸውን እየለገሱ ነው።
በዚህ ዙሪያ ከጉዴን አመራሮች በስልክ ለመጠየቅ ያደረግነው ጥረት ለአሁኑ አልተሳካም። በካማሺ ዞን ከሁለት ወር በፊት በጉሙዝ ታጣቂዎችና የክልሉ መንግስት መካከል በባህላዊ መንገድ እርቅ መፈጸሙንና በርካታ ታጣቂዎችም በሰላማዊ መንገድ መግባታቸውን መዘገባችን ይታወሳል። የዚህ እርቅ ጥረት በመተከል ዞንም እንዲሁ በመቀጠል ከ1200 በላይ የጉሙዝ ታጣቂዎች ታድሶ ወስደው ወደ ህብረተሰቡ መመለሳቸውንም የክልሉ መንግስት አስታውቋል። በሁለቱ ዞኖች ውስጥ ባለፉት 4 ዓመታት ታጣቂዎች አደረሱት በተባለው ጥቃት በርካታ ሰዎች መገደላቸውንና በመቶ ሺዎች የሚቆጠሩ ከቤት ንብረታቸው እንደተፈናቀሉ መዘገቡ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን ደረሰ በተባለ የዝናብና የመኖ እጥረት ምክንያት ባለፉት 3 ወራት ከ20,000 በላይ እንስሳት ሲሞቱ ከ100,000 የሚልቁ ወደ ሌሎች አካባቢዎች መሰደዳቸው ተገልጿል። የብሔረሰብ አስተዳደር ዞኑ እንስሳትና አሳ ሀብት ልማት ጽሕፈት ቤት እንዳስታወቀው ለተከታታይ ዓመታት ባጋጠመው የዝናብ እጥረትና በጦርነት ምክንያት አርሶ አደሩ ምርት ለመሰብሰብ ባለመቻሉ የእንስሳት መኖ እጥረቱ እንዳጋጠመም አረጋግጠዋል። መስፍን አራጌ ዝርዝር አለው።
ለወትሮም የዋግምራ ቆላማ አካባቢዎች ዝናብ አጠርና ምርታማ እንዳልሆኑ ይነገራል። ዘንድሮ ግን ችግሩ ተባባሰ ያሉት የሳህላ ሳየን ተወረዳ 02 ቀበሌ ነዋሪው አርሶ አደር ሙላቴ ምኩ ድርቅ ገብቷል። በዚህም ምክንያት በተለይ ከመጋቢት ወር ጀምሮ እንስሳት በረሃብና በበሽታ እየሞቱ ነው ብለዋል።
የውሃ እጥረትና ድርቅ ምክንያት የሚበላበት የሚጠጣበት የለም። ፍየል ዘርም አልተረፈም አልቋል። የቀንድ ጌጋማ ዳልጋ ከፍትም አልቋል። ፍየል በተለይ ውሻ ማይበላበት የሞተው ማይነሳበት ዝም ብለ ያለቀ አጋጣሚ በጣም ከፍተኛ ጉዳት ነው ያደረሰ የኛ አካባቢ።
በእርሻና በእንስሳት እርባታ 9 ቤተሰቦችን የሚያስተዳድሩት አርሶ አደር ሙላቴ 80 የቤት እንስሳት እንደሞቱባቸው ገልጸዋል።
የራሴ 3 ከፍት፣ እናት ላም፣ 1 ወይፈንና በሬ ማለት ነው፣ በግ 32፣ ፍየል ደግሞ 45። እዚህ የአንድ ግለሰብ እንኳን ይህን ያህል ነው። የተወሰነው 1-2 ነበሩ። እነሱም አሁን ደግሞ ከቤት የወደቁ ናቸው። የሚበላ
በዚሁ ቀበሌ ጥሽማን ጎጥ ነዋሪ የሆኑት ማለደ ወርቁም 8 ቤተሰቦቻቸውን ያስተዳድሩበት የነበረው የእንስሳት ሀብታቸው በተከሰተው ድርቅ ከጥቅም ውጭ መሆኑን ጠቅሰዋል።
እኛ የምንተዳደረው ያው በእርሻና በእንስሳት ነው የምንተዳደረው። ያው በወቅቱ ያው ባጋጠመን ድርቅ ምክንያት ያው እንስሳት በጣም ያው አልቆብናል። ያው እኔ ግሌ 4 ከብት ሙቶብኛል፣ እንስሳ ፍየል ሙቶብኛል። ምንም የሚላስ የሚቀመስ የለውም። ይህም አሁን ያልሞተ የተባለውም ቢሆን ምንም የሚያልፍ ነገር የሚሸጥ የሚለወጥ ነገር እስከሌለ በጣም ያው ችግር አጋጥሞናል።
ከሰብል ምርት በላይ ላይ የእንስሳት ሀብትን መሰረት ላደረጉት አርሶ አደሮች ጉዳቱ ቤተሰቦቻቸውን መመገብና ማስተዳደር እስኪከብዳቸው ድረስ ተጽዕኖ እንዳሳደረባቸው መጠቆማቸው አልቀረም።
ሽጬ ልሸምታለሁ ብዬ ነበር። አካባቢያችንም ዝናብ ያልዘለም ድርቅ ነው። እንግዲህ ምንም አማራጭ የለኝም። መጀመሪያም እንስሳ እያለቀ ነው፣ ኋላም እንግዲህ ቤተሰቡ ማለቅ ነው። ከጥር ጀምሮ ራብ አይደል? ምንም የሚያስቀነስ ነገር የለ አካባቢ።
የዋግምራ ብሔረሰብ አስተዳደር ዞን እንስሳትና አሳ ሀብት ልማት ጽህፈት ቤት ኃላፊ ሲሳይ አያሌው ለእንስሳቱ ሞት ሁለት መሰረታዊ ያሏቸውን ምክንያቶች ያቀርባሉ።
አንዱ የዝናብ እጥረት ያለበት አካባቢ ነው። ሁለተኛ ከጦርነቱ ጋር ተያይዞ አርሶ አደራችን ተፈናቅሎ ነበረው። በሰዓቱ መኖ መሰብሰብ ባለመቻሉ ከፍተኛ የሆነ የመኖ እጥረት አጋጥሞታል ማለት ነው። አሁን ብሔረሰባችን ወደ 8 ወረዳዎች ነው ያሉት። ከ8 ወረዳ ሁሉም የእንስሳት መኖ ከፍተኛ የሆነ እጥረት አለ። በተለይ እነዚህ ደጋ ቀበሌዎች የምንላቸው አብዛኛው ወረዳ ተፈናቅሎ ስለኖረ በዚህ ምክንያት ከ70% በላይ የሚሆን የመኖ እጥረት እንደ ብሔረሰብ አስተዳደራችን ተከስቷል። 6 ወርና ከዛ በላይ ሊመግብ የሚችል የመኖ ክፍተት አለበት ማለት ነው።
ኃላፊው በዞን ውስጥ የእንስሳት ሞት እንዳለ ቢታወቅም የተደራጀ መረጃ ባላቸው የሳህላ ሰየንትና ዝቋላ ወረዳዎች ብቻ ከ200,000 በላይ እንስሳት መሞታቸውን አመልክተዋል። ለእንስሳቱ ሞት የበሽታን መከሰት እንደ አንድ ምክንያት ያነሱት አቶ ሲሳይ ከመኖ እጥረት ጋር የተያዘው ግን ዋነኛ ምክንያት ነው ይላሉ።
ትልቁ አሁን የእንስሳት ሞት ምክንያት የመኖ እጥረቱ ነው። በሁለት ወረዳ ብቻ ከ21,000 ያልተናነሰ እንስሳት በዚህ በመኖ እጥረት ምክንያት ሙቶብናል። ከ100,000 ያልተናነሰ ደግሞ የእንስሳት ለመኖ ፍለጋ ሲደመር ደግሞ ለውሃ ፍለጋ ከቀዩ እየተሰደደ ያለበት ሁኔታ ነው ያለው። ሌሎች ወረዳዎች መረጃዎች አልመጡም እንጂ ከፍተኛ የሆነ የመኖ እጥረት አለ። መኖ እጥረት አለ ከተባለ ደግሞ ከፍተኛ የሆነ እንስሳት በሽታ ወይም ደግሞ የእንስሳት በሽታውን ተከትሎ ደግሞ ሞት ይኖራል።
ከፍተኛ የእንስሳት ሞት ካስመዘገቡት ወረዳዎች የሳህላ ሰየንት ወረዳ በቀዳሚነት ተጠቃሽ ነው። የወረዳው እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት ኃላፊ ደጀን መሰለ
እንግዲህ 13 ቀበሌዎች አሉ። ሙሉ ላይ ነው በዚህ በድርቁ ምክንያት እንስሳት እየሞተ ያለ። የሞተ ዳልጋ ከብት 4,240 ነው እስካሁን ባለን መረጃ። ጋማ ከብት ደግሞ 1916 ነው።
1916
አዎ። በግና ፍየል ደግሞ 8014 ነው። 99% በእንስሳት ነው የሚተዳደረው እኛ ወረዳ ላይ ማለት ነው። አርሶ አደሩ ይህን ሀብት አጣ ማለት ለቀጣይ ይቋቋማል ብለን እኛ እምነቱም የለንም ተስፋውም የለንም። በተመሳሳይ የወረዳውም ጭምር ኢኮኖሚ ነው ምን ያለው።
አርሶ አደሮቹ በአካባቢያቸው ድርቅ መግባቱን ያረጋግጣሉ። አቶ ሲሳይ ደግሞ በተከታታይ ያጋጠመው የዝናብ እጥረት በአካባቢዎቹ ድርቅ እየገባ ለመሆኑ አመላካች ነው ይላሉ።
ዝናባችን በጣም ዘግይቶ የሚገባ ነው፣ ፈጥኖ የሚወጣ ዝናብ ነው። አብዛኛው አሁን እንስሳት እዛው አካባቢ ሊመገብ የሚችለው ኢቭን ከተሰበሰበው መኖ ውጭ ሌሎች አማራጮች ግጦሽ ሊግጥ የሚችልበት ወይም ደግሞ በረሃ ላይ ሄዶ ሊመገብ የሚችልበት መኖ የለም። አሁን በተጨባጭ ሁኔታ ወደ ድርቅነት ደረጃም እየደረሰ ነው። በነገራችን ላይ የባለፈው 2014ና 2013 ላይ ከፍተኛ የሆነ የዝናብ እጥረት በተለይ እነዚህ ሳላ ላይ ዝቋላ ላይ ተከስቶ የነበረበት ሁኔታ ነው ያለው።
አርሶ አደሮቹ እንስሳቱን ከሞት ለመታደግ በመንግስት በኩል የተደረገ እንቅስቃሴ እንደሌለም ጠቅሰዋል።
መንግስት ምንም ድጋፍ አላደረገም፣ መኖም አላቀረበም፣ ምንም የተሰጠን ድጋፍም የለም።
አቶ ሲሳይ በጦርነቱ ምክንያት አካባቢውን ተቆጣጥረው የነበሩት የህወሓት ኃይሎች ፈጸሙት ባሉት የእንስሳት መድኃኒት ዘረፋና ውድመት ምክንያት በተገቢው ደረጃ እንስሳቱን ለማከም አልተቻለም ብለዋል። የህወሓት ኃይሎች ግን ከንብረት ዘረፋና ውድመት ጋር ተያይዞ የሚነሳባቸውን ክስ በተደጋጋሚ ማስተባበላቸው ይታወሳል። ለችግሩ አፋጣኝ መፍትሄ እንዲሰጥ ለሚመለከተው አካል ማሳወቃቸውን አቶ ሲሳይ ይናገራሉ።
ከፍተኛ የሆነ የመኖ እጥረት እንዳለ ይህን መነሻ አድርጎ የክልሉ እንስሳትና አሳ ሀብት ልማት ጽህፈት ቤት ወደ ስራ ገብቷል። በተለይ ደቡብ ጎንደር አካባቢ፣ ምዕራብ ጎጃም አካባቢ እንደዚህ ከህብረተሰቡም ሲደመር ደግሞ በየአካባቢ ያሉ መኖዎችን የማሰባሰብ እንትን ሁኔታ ፈጥረን ሁለተኛ በአካባቢ ያሉ ፕሮጀክቶችን መነሻ አድርገን እኛ እንግዲህ መኖ ቢያንስ በተመጣጣኝ ያላቸውን አቅም መነሻ አድርገው እንዲያቀርቡ ብለናል። ኮሚቴ አዋቅረን ወደ ስራ ነው የተገባው። እስካሁን የቀረበላቸው ነገር የለም።
ከተለያዩ አካባቢዎች ተሰበሰበ ስለተባለው የእንስሳት መኖና በወቅቱ ያልተከፋፈለበትን ምክንያት ለማወቅ ወደ ክልሉ እንስሳትና አሳ ሀብት ልማት ጽህፈት ቤት ያደረግነው የስልክ ሙከራ ለጊዜው ያልተሳካ ሲሆን እንደተሳካ ምላሻቸውን ይዘን ለመቅረብ እንሞክራለን። ተፈናቅለው ወደ ሰቆጣና አካባቢው የሚመጡ አስተያየት ሰጪዎች እንደሚሉት የህወሓት ኃይሎች በተቆጣጠሯቸው የአበርገሌና ጻግብጂ ወረዳዎች በተመሳሳይ ከፍተኛ የእንስሳት ሞትና የመኖ እጥረት ተከስቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባችን እንውሰዳችሁ። የሶማሌ ክልል የነዳጅ ቁፋሮ ስራ በሚፈለገው ፍጥነት እየሄደ እንዳልሆነ መንግስት አስታወቀ። የፕሮጀክቱ አካል ነው የተባለና ስካውን ሳይከፈል የቆየ 113 ሚሊዮን ብር ለአካባቢው ማህበረሰብ ልማት እንዲውል የማዕድን ሚኒስቴር ለሶማሌ ክልል አስረክቧል። የፌደራልና የክልል ከፍተኛ አመራሮች ትላንት የነዳጅ ቁፋሮ በሚካሄድባቸው 3 አካባቢዎች ጉብኝት አድርገዋል። አዲስ ቸኮል ዝርዝር ዘገባ ያሰማናል።
በጉብኝቱ ላይ በሶማሌ ክልል ካሉብ ጄዲና የሌላ አካባቢዎች እየተካሄደ ያለው የነዳጅ ቁፋሮ ሂደት የተገመገመ ሲሆን በሶስቱም አካባቢዎች ለሚኖሩ ማህበረሰቦች የመሰረተ ልማት ግንባታ የሚውል 113 ሚሊዮን ብር ስጦታ ተሰጥቷል። ስጦታው የፕሮጀክቱ አንድ አካል እንደሆነ ነው በወቅቱ የተገለጸው። ከዚህ በፊትም ለተመሳሳይ ዓላማ 50 ሚሊዮን ብር ተሰጥቶ እንደነበረ ቃል አቀባዩ አስታውሰዋል።
የጉብኝቱ ዓላማ ፕሮጀክቱን ፕሮግረስ ለማየት፣ ሁለተኛ ደግሞ ለአካባቢው ማህበረሰብ የማህበረሰቡ ልማት ፕሮጀክቶች የሚውል ገንዘብ ነው ያመጡት። 113 ሚሊዮን ገንዘብ ለማህበረሰቡ አካባቢ እዛ አካባቢ ማህበረሰብ ልማት ፕሮጀክት በፕሮጀክቱ ጋር የተያያዙ ከፕሮጀክቱ አግሪመንት ወይንም ስምምነት ጋር የተያያዘ የልማት ፕሮጀክት ነው። ከዚህ በፊትም 50 ሚሊዮን በዚሁ በማዕድን ሚኒስቴር ማህበረሰቡ የልማት ፕሮጀክቶች የሚውል ገንዘብ ተከፍሎ ነበር።
በሶማሌ ክልል ነዳጅና የተፈጥሮ ጋዝ ይወጣል ተብሎ በመንግስት አመራሮች በተለያዩ ጊዜያት የተለያዩ መግለጫዎች ሲሰጡ ቆይተዋል። ነዳጅ ከወራት በኋላ ይወጣል ተብሎ በመገናኛ ብዙሃን ከተዘገበም አመታት አልፈዋል። አሁን ሂደቱ በትክክል በምን ሁኔታ ላይ እንዳለ የሶማሌ ክልል ቃል አቀባይ አቶ አብዱቃድር ረሺድን ጠይቀናቸው ነበር።
ቁፋሮ ስራዎች ተሰርተዋል፣ ግን እንደሚታወቀው ነዳጅ ለማውጣት ብዙ ገንዘብ ያስፈልገናል። እንደ ኢትዮጵያ ትልቅ ፕሮጀክት ነው። ይህ ትልቅ ፕሮጀክት ደግሞ ለማልማት ኢንቨስትመንት ያስፈልጋል። ኢንቨስትመንት ለማድረግ ነዳጁን ለማጣራት ያው ሪፋይነሪ ኤሪያዎች ተሰርቶ ውሃ ያለበት አካባቢ ተጎትቶ ነው ማጣራት ስራውን የሚሰራው። ይህንን የማጣራት ስራ ነዳጁን ለማውጣት ብዙ ኢንቨስትመንት ይፈጃል። ያ ኢንቨስትመንት መንግስት ተዘጋጅቶ ነው መሆን ያለበት። አሁን የቁፋሮ ስራዎችና ሳይት ወርክ ስራዎች እየተከናወኑ ነው። ነገር ግን የማጣራት ስራ ሌላ ፌዝ ነው። ብዙ በጀት ያስፈልጋል። ብዙ በጀቱ ደግሞ አሁን ባለንበት ደረጃ ትንሽ ይከብደናል፣ ግን ለወደፊት የሚታሰብ ነው።
ፕሮጀክቱ ከህዳሴ ግድብ 2 እጥፍ የበለጠ ገንዘብ እንደሚፈልግም ቃል አቀባዩ ጨምረው ገልጸዋል።
ክልል ሶማሌ ክልል ይኖር እንጂ የፌደራል ፕሮጀክት ነው። ፕሮጀክቱ ከቻይና ነዳጅ ማጣራት ስራ ካምፓኒዎች ጋር ነው ውል የተፈራረመው። ፕሮጀክቱ እድሜ ትንሽ ረዘም ይላል። ለምን? ብዙ ጉድጓዶች ነው ያለው። እነዚህ ጉድጓዶች ለማገናኘት ለማጣራት ስራ እዛ አካባቢ ስራዎች ለመስራት ትልቅ ፕሮጀክት ነው። ትልቅ ፕሮጀክት ስልህ እንደ ሀገር አቀፍ ከአባይ ግድብ በላይ ሁለት እጥፍ በላይ የሚያስወጣን ገንዘብ ማለት ነው። ሁለት እጥፍ ስልህ ሁለት እጥፍ በጀት የሚያስወጣን ትልቅ ፕሮጀክት ነው።
ከዚህ በፊት የፕሮጀክት አስተዳደር ችግር ነበረበት ያሉት አቶ አብዱልቃድር አሁን ግን የተሻለ ነገር መኖሩን የሚገልጹት ስራውን እየሰሩ ያሉ የውጭ ኩባንያዎችም ጥሩ ስም ያላቸው ናቸው ብለዋል።
ስምምነቱ ኢትዮጵያ መንግስት የተፈራረመው ከዓለም አቀፍ ልምድ ያላቸው ረጅም ጊዜ በነዳጅ ስራ ላይ የታበተ ልምድ ያላቸው ኩባንያዎች ነው እየተሰራ ያለው። እንደውም ከፕሮፋይል አንጻር እነዚህ ኩባንያዎች የሰሩት ስራ በዓለም አቀፍ የሚታወቁና ሰክሰስፉል ስራ ውጤታማ ስራ የሰሩ ኩባንያዎች ነው ተመርጠው ስራውን እያከናወኑ ያሉት ማለት ነው።
የማዕድን ሚኒስትሩ አቶ ታከለ ኡማንና የፋይናንስ ሚኒስትሩ አቶ አህመድ ሺዴን ጠቅሶ መንግስታዊ የኢትዮጵያ ፕሬስ ድርጅት ባወጣው ዘገባ የነዳጅ ማውጣት ስራ ላይ ተሰማርተው የቆዩ በርካታ ኩባንያዎች በገጠማቸው የገንዘብ ችግር አቋርጦ ለመውጣት መገደዳቸውንና አሁን የቀረው ፖሊ ጂሲኤል የተባለ የቻይና ኩባንያ እንደሆነ እሱም ወደ ስራ እንዲገባ ከተሰጠው 6 ወር ጊዜ 5ቱን አጥጋቢ ስራ ሳይሰራበት እንዳጠናቀቀው መግለጻቸውን አስነብቧል። በጉዳዩ ላይ ተጨማሪ መረጃ ለማግኘት ከማዕድን ሚኒስቴር ያደረግነው ጥረት አልተሳካም። በካሉብ ላይ የሌለ ጋዝ መኖሩ የተረጋገጠው በፈረንጆች 1973 ወይም በኢትዮጵያ አቆጣጠር 1965 ዓ.ም ሲሆን ከ4 ዓመት በፊትም ተጨማሪ ክምችት መገኘቱ ተገልጾ ነበር። በወቅቱ ኢትዮጵያ በነዳጅና የተፈጥሮ ጋዝ ሽያጭ በአመት እስከ 8 ቢሊዮን ዶላር በውጭ ምንዛሬ ማግኘት አቅም እንዳላት ተገልጾ ነበር። ነዳጅ ከሚወጣበት ስፍራ ወደ ጅቡቲ የነዳጅ ማስተላለፊያ ቱቦ እንደሚዘረጋ ከተገለጸም 4 ዓመት ሆኖታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባችን እንወሰዳችሁ። የኢትዮጵያ ፌደራል መንግስት በሰሜኑ የሀገሪቱ ክፍል በሚገኘው ትግራይ ክልል ላይ ባካሄደውና የብዙ ሰዎች ህይወት በጠፋበት ጦርነት አጋር የነበረው የአማራ ክልል ባለፉት ጥቂት ሳምንታት ውስጥ ደግሞ መንግስት እየመራው የሚገኘው በሺዎች የሚቆጠሩ ሰዎች የጅምላ እስርና ጋዜጠኞችና የመብት አቀንቃኞች የሚታፈኑበት ሆኗል ሲል አሶሺየትድ ፕሬስ ዘግቧል። አንዳንድ አቀንቃኞች የኢትዮጵያ መንግስት የአማራ ተወላጆችን ኢላማ ያደረገው ከትግራይው ግጭት ለመውጣት በሚያደርገው ጥረት ለስልጣኑ የሚያሰጋው አድርጎ ስለሚያቸው ነው በማለት እንደሚከሱም አመልክቷል። ዘገባው የአሶሺየትድ ፕሬስ ነው። ስምንሽ ቆየ እንደሚከተለው ታቀርባለች።
አሶሺየትድ ፕሬስ በዘገባው በህዝብ ብዛቷ ከአፍሪካ ሁለተኛ ደረጃ በምትገኘው ኢትዮጵያ ሰሞኑን የሚታየው የጅምላ እስር ሀገሪቱ ማዕከላዊ ስልጣን ለመገንባት ከተለያዩ በብሔር ከተደራጁ ቡድኖች ጋር የሚያደርገው ትግል እንደቀጠለ መሆኑን ያሳያል ብሏል። ከግንቦት 15 2014 ዓ.ም ጀምሮ በአማራ ክልል ከ4500 በላይ ሰዎች መታሰራቸውን የመንግስት ባለስልጣናት ቢያስታውቁም አንዳንድ አቀንቃኞች ግን ትክክለኛው ቁጥር ከዛ በላይ ነው ማለታቸውን አሶሺየትድ ፕሬስ ገልጾ የኢትዮጵያ መንግስት የአማራ ተወላጆችን ኢላማ ያደረገው ከትግራይ ግጭት ለመውጣት በሚያደርገው ጥረት ለስልጣኑ የሚያሰጋው አድርጎ ስለሚያያቸው ነው በማለትም ይከሳሉ ብሏል። አማራ በህዝብ ብዛት ኢትዮጵያ ከሚገኙ ብሔረሰቦች በሁለተኛ ደረጃ ላይ የሚገኝ ሲሆን ከትግራይ ክልል ጋር ተደምሮ የሀገሪቱ በርካታ መሪዎች የወጡበት ቦታ መሆኑን የጠቆመው አሶሺየትድ ፕሬስ የትግራይ ኃይሎች የአማራ ክልልን ከወረሩና ጥቃት ካደረሱ ወዲህ በአካባቢው ቅሬታ እያደገ መሄዱን አመልክቷል። ህብር ኢትዮጵያ የተሰኘው ተቃዋሚ ፓርቲ ምክትል ሊቀመንበር የሆኑትን አቶ ይልቃል ጌትነትን ያናገረው አሶሺየትድ ፕሬስ የፌደራል መንግስት በአማራ ክልል እያካሄደ ያለው እስር በተለይ በአማራ ክልል ከእጁ እያመለጠ ያለውን ስልጣን ለመጠቅለል የሚያደርገው ጥረት ቅድመ ሁኔታ ነው ማለታቸውን ጠቅሷል። አቶ ይልቃል አክለው ለኔ ይህ የጅምላ እስር ፖለቲካዊ ግፊት ያለው ነው ሲሉ ለኤፒ ገልጸዋል። በገለልተኝነት የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ምክር ቤት በዚህ ሳምንት ላይ ባወጣው መግለጫ አብዛኞቹ በአማራ ክልል የታሰሩ ሰዎች የት እንዳሉ እንደማይታወቅና በርካታ ሰዎች ላይ እገታ እየተካሄደ መሆኑን ገልጿል። በሌላ በኩል መንግስት ያቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ህገወጥ እስር ሲል በገለጸው ድርጊት ቢያንስ 19 ጋዜጠኞች መታሰራቸውን አስታውቋል። ሮብለት የኢትዮጵያ ፌደራል ፖሊስ ባወጣው መግለጫ በሐሰተኛ ፕሮፓጋንዳ መንግስትና ህዝብን ለማለያየት ሌት ተቀን የሚሰሩ ያላቸውን 111 ህገወጥ የበይነ መረብ መገናኛ ብዙሃን መኖራቸውን አረጋግጫለሁ ያለ ሲሆን ከነዚህ ውስጥ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። የአማራ ክልል ቃል አቀባይ አቶ ግዛቸው ሙሉነህ ሮብለት ባካሄዱት ጋዜጣዊ መግለጫ መንግስትን ደካማ አድርጎ ለማሳየትና ህዝባዊ አመጽና አለመረጋጋት ለማስነሳት ጥረት ሲደረግ ቆይቷል ያሉ ሲሆን አክለውም ይህ ሴራ ግን ከሽፏል፣ ስርዓት አልበኝነትና ህገወጥ ተግባራት እዚህ ቦታ የላቸውም ብለዋል። የኢትዮጵያ መንግስት የኮሙኒኬሽን ጉዳዮች አገልግሎትም እንዲሁ ህዝብ ህግና ስርዓትን እንዲያስከብር መጠየቁን ገልጾ ማህበረሰቡን እርስ በርስ የሚያጋጩ ቡድኖች ላይ እርምጃ እየወሰደ መሆኑን አመልክቷል። አሶሺየትድ ፕሬስ በዘገባው የጅምላ እስሩ በአማራ ክልል ብቻ እየተከናወነ ባይሆንም ከፍተኛ የተቃውሞ ድምጽ እየተሰማ ያለበት ክልል መሆኑን ግን ገልጿል። ከታሰሩት መካከልም ፋኖ በመባል የሚጠሩትና ፌደራል መንግስቱ ከትግራይ ኃይሎች ጋር ባደረገው ውጊያ አጋር የነበሩት የአማራ ሚሊሻ ቡድን አባላት እንደሚገኙበትም ጠቅሷል። የፋኖ አባላት በክልሉ መገናኛ ብዙሃን ቢወደሱም በጦርነት ውስጥ ለተፈጸሙ ጥቃቶችም ተጠያቂ ይደረጋሉ። አሁን ግን የመንግስት ሚዲያዎች መደበኛ ያልሆኑ ኃይሎች ሲሉ የሚጠቅሷቸው መሆኑን ገልጾ አንዳንዶቹን ተዋጊዎች ትጥቅ ለማስፈታት ጥረት እየተደረገ መሆኑን አመልክቷል። በጉዳዩ ላይ ኤፒ ያናገረው ባለም አቀፉ ግጭት አጥኚ ቡድን የትንተና ባለሙያ ዊሊያም ዴቪሰን ፋኖ ሚሊሻ በጦርነቱ ምክንያት እየተጠናከረ በመሄዱ አሁን የሚካሄደው እስር በተወሰነ መልኩ እነሱን በቁጥጥር ስር የማድረግ ጥረት ነው ብሏል። ዴቪሰን አክሎ በአማራ ተወላጆች ዘንድ የፌደራል መንግስቱ ከትግራይ ባለስልጣናት ጋር ያለውን ግጭት ለማቆም የሚያደርገው ጥረት የአማራን ፍላጎት ወደ ጎን እየገፋ ነው የሚለው ፍርሃት በማደጉ በርካታ ጋዜጠኞችን ጨምሮ በሰፊው የሚካሄደው እስር ያንን ትርክት ለመቆጣጠር የሚያደርገው ጥረት መሆኑን ያሳያል ሲል ለኤፒ ገልጿል። በኢትዮጵያ የሚገኙ 3 ትላልቅ የፖለቲካ ፓርቲዎች መንግስት የሚያካሄደውን እስር እንዲያቆም የጠየቁ ሲሆን እናት ፓርቲ፣ መላው ኢትዮጵያ አንድነት ፓርቲና የኢትዮጵያ ህዝባዊ አብዮታዊ ፓርቲ በዚህ ሳምንት በጋራ ባወጡት መግለጫ ህግ የማስከበር ዘመቻ በሚል ሽፋን ጋዜጠኞች፣ የመብት አቀንቃኞች፣ የፋኖ ሚሊሻ አባላት፣ ምሁራን፣ የፖለቲካ ፓርቲ አባላትና ጡረተኞች ታፍነው ተወስደዋል ብለዋል። መግለጫው አክሎ መንግስት ይህን ዘመቻ መንግስትን የሚተቹ ሰዎችን ለማፈን፣ የህዝቡን ሞራል ለመስበርና መሪዎቹን ለማጥፋት እየተጠቀመበት ነው ብሏል። አሶሲየትድ ፕሬስ ያናገራቸው አሜሪካን ሀገር የሚገኘው የአማራ ማህበር በርካታ ደርዘን ቁጥር ያላቸው ታሳሪዎችን ስም ለኤፒ ያጋራ ሲሆን በዚህ ሳምንት በተደረገ እስር ኢላማ መደረጋቸውን አመልክቷል። ግንቦት 12 ቀን በሞጣ ከተማ የጅምላ እስሩን ተቃውሞ በተደረገ ሰልፍ ላይ የክልሉ ልዩ ኃይል በከፈተው ተኩስ 7 ሰዎች መገደላቸውንም ማህበሩ ለኤፒ ገልጿል። አቶ ይልቃል ለኤፒ ሲያስረዱ ፌደራል መንግስት ከትግራይ ጋር ሲያደርገው ከቆየው ጦርነት ፋታ በወሰደበት በዚህ ወቅት የአማራ ፖለቲከኞች ዋነኛ ተቺዎቹ ሆነው ሊወጡ ይችላሉ ብሎ እንደሚፈራ ተናግረዋል። የፌደራል መንግስቱ በጥቅምት 2013 ዓ.ም የተጀመረው ግጭት እንዲያቆም መጋቢት ወር ላይ የተናጠል ተኩስ ያወጀ ቢሆንም ውጥረቱ ግን እንደቀጠለ መሆኑን የኤፒ ዘገባ አመልክቷል።
አድማጮች ከኢትዮጵያ የደረሱና ከዚህ የተጠናቀሩ በኢትዮጵያ ጉዳይ ላይ ያተኮሩ ዘገባዎችን አጠናቀቅን። አሁን ደግሞ እስቲ ከኢትዮጵያ ውጪ ወዳሉ ዓለም አቀፍ ዘገባዎችን እንሰዳችሁ። የናይጄሪያ አምራቾች የስንዴና የኃይል እጥረት ገጥሟቸዋል። የናይጄሪያ አምራቾች በሩሲያና በዩክሬን ጦርነት ምክንያት በተፈጠረ የእህል ዋጋ ማሻቀብ እያማረሩ ነው። በተለይ የስንዴ ዋጋ የማይቀመስ ሆኗል ይላሉ። ይሁን እንጂ ጦርነቱ ባለፈው ታህሳስ ከመጀመሩ በፊትም ቢሆን ሀገሪቱ በነዳጅና በኃይል እጥረት ሳቢያ በከፍተኛ የዋጋ ግሽበት ተመታለች። ቲሞቲ አቢዙ ከአቡጃ ያጠናቀረውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
ማቹኩ ኦሪዙ ከ6 ዓመታት በፊት የነበረችበትን የሕክምና ላቦራቶሪ ሥራ አቁማ ነበር የሕፃናት ምግብ ማምረት የጀመረችው። በቆሎ፣ ሩዝ እና ቡናማ ስንዴ እየተጠቀመች ተጨማሪ አልሚ ምግብ እያዘጋጀች ለአከፋፋዮች ትልካለች። የሩሲያና የዩክሬን ጦርነት በፈጠረው የአቅርቦት መስተጓጎል ምክንያት ግን ከዚህ በኋላ ስንዴ የምታገኘው መቼ እንደሆነ አታውቅም። እሷ እንደምትለው የስንዴ እጥረት በሌሎች ሰብሎች ዋጋ ላይም ተጽዕኖ እያሳደረ ነው።
So I use wheat alongside oats and then yam flour.
ስንዴ፣ አጃና የስኳር ድንች ዱቄት ቀላቅዬ ተቀማለሁ። የማልዋሽ ነገር እነዚህን ነገሮች ለማግኘት እንኳን አዳጋች ሆኗል። የዋጋ መጨመሩ ብቻ አይደለም፣ ስንዴ ማግኘት ራሱ እጅግ አዳጋች ሆኗል። እኔ ደግሞ በጅምላ ነው የምገዛው። አቅራቢዎቼ ጋር ብዙ ጊዜ ደውያለሁ።
ኦሪዙ በስንዴ ምትክ ሌሎች አማራጮችን ለመጠቀም ያሰበች ቢሆንም ምናልባት ደንበኞቿ ላይፈልጉት ይችሉ ይሆናል የሚለው ጉዳይ ያሳስባታል።
So I'm already trying to research on how to switch wheat for something.
አምርተ ከሸጥክ በኋላ ትርፍ የማታገኝ ከሆነ ችግር ነው። እንዲሚሆን ከሆነ ምኑን ንግዶ ነው? አሁን ስንዴን በሌላ ሰብል ለመተካት ጥናት እያደረኩ ነው። አሁን ለግዙ ያሰብነው አቻ የተባለውን እህል ለመጠቀም ነው። እስከ ቀዳሚ ድረስ ወስናለሁ።
የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚለው ጦርነቱ እንደተጀመረ የስንዴ ዋጋ በ5.7% ተወዷል። ነገር ግን ከጦርነቱ ቀድሞም ቢሆን በናይጄሪያ የስንዴ እጥረት በመከሰቱ ምክንያት ዋጋው 30% አሻቅቦ ነበር። በሀገሪቱ የሚመረተው ስንዴ የሚሸፍነው የፍላጎቱን 10% ብቻ መሆኑን የናይጄሪያ ስንዴ አምራች ገበሬዎች ማህበር ይናገራል። ናይጄሪያ ባለፉት ተከታታይ 2 ዓመታት በ2020 እና በ2021 ዓመተ ምህረት 2 ቢሊዮን ዶላር የሚገመት ስንዴ ከአሜሪካና ከሩሲያ ማስገባቷ የሀገሪቱ ስታቲስቲክስ ቢሮ አመልክቷል። የናይጄሪያ አምራቾች ማህበር እንደሚለው ደግሞ ችግሩ የእህል አቅርቦት እጥረት ብቻ አይደለም። የሩሲያና የዩክሬን ጦርነት ከመጀመሩ በፊት ሀገሪቱ በነዳጅና ኃይል እጥረት፣ በከፍተኛ ዋጋ ግሽበት፣ በወደቀ መሰረተ ልማትና በጸጥታ እጦት ተመታለች። ሴጉን አጃዬ ካዲሪ የናይጄሪያ አምራቾች ማህበር መሪ ናቸው።
Insecurity has made the supply chain internally to be very difficult.
ሰላምና ደህንነት ያለመኖር በአቅርቦት ላይ ችግር ፈጥሯል። በዚህ ችግር ውስጥ ያሉት አካባቢዎች ደግሞ ዋና ሰብል የሚመረተባቸው አካባቢዎች ናቸው። ከደህንነቱ መጥፋት በተጨማሪ መንገዱ ፈርሷል። ባሉብን ችግሮች ላይ ተጨምሮ አሁን ጭራሽ ሰዎች ማረስ የማይችሉበት ደረጃ ላይ ደርሰናል።
የመብራት መቆራረጥ የተከሰተው የአገሪቱ ዋና ቋት ባለፈው ጥር በተደጋጋሚ በመበላሸቱ መሆኑን ባለስልጣናቱ ተናግረዋል። እንደ ኦስማን መሐመድ ያሉ ዳቦ ጋጋሪዎች ኤሌክትሪክ ባለመኖሩ ናፍጣ ወደ መጠቀም ዞረዋል። የናፍጣውም ዋጋ ቢሆን የሚቀመሳል ሆነም ይላል ኦስማን። በዚህ አመት ብቻ ዋጋው በ3 እጥፍ ጨምሯል።
በየቀኑ ብዙ ናፍጣ እንጠቀማለን ምክንያቱም መብራት የለም። ስለዚህ ብዙ ናፍጣ መግዛት አለብን። ምርታችንም ላይ ሆነ የዳቦ ዋጋ ላይ ተጽዕኖ አሳድሮብናል።
የነዳጅ ጥረቱን ያስከተለው ባለፈው ጥር 170 ሚሊዮን ሊትር የተበከለ ነዳጅ ከገበያው እንዲወጣ በመደረጉ እንደሆነ ባለስልጣናቱ አመልክተዋል። ለአሁኑ ግን እንደ ኦሪዙ እና መሐመድ ያሉ ነጋዴዎች መጪው ጊዜ የተሻለ እንደሚሆን ተስፋ በማድረግ ስራቸውን እንደነገሩ ማከናወን ቀጥለዋል።
ወደ ተከታዩ ዘገባችን እንወሰዳችሁ። ቻይና፣ ሩሲያ፣ ማያንማር፣ አፍጋኒስታን፣ ህንድ፣ ፓኪስታን የሃይማኖት ነጻነትን ይጥሳሉ ስትል አሜሪካ ከሰሰች። የአሜሪካው የውጭ ጉዳይ መስሪያ ቤት አመታዊ የሃይማኖት ነጻነት ሪፖርቱን ሲያወጣ እነዚህ ሀገራት የሃይማኖታዊ መብትን ይጥሳሉ ብሏል። መስሪያ ቤቱ የአመታዊ የሃይማኖት ነጻነት ሪፖርቱን ለዩናይትድ ስቴትስ ምክር ቤት ሲያቀርብ አጋር ሀገር የሆነችው ህንድንም በእምነት ቦታዎች ላይ ጥቃት ሲፈጸም በመደገፍ ወይም እንዳላየ በማለፍ ከሷታል። የቪኦኤ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ያጠናቀረችው ዘገባ ነው። ይህንንም ዘገባ የሚያቀርብልን እንግድ ወልዴ ነው።
የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና በመስሪያ ቤቱ የሃይማኖት ነጻነት ጉዳዮች ዓለም አቀፍ ቢሮ ኃላፊ የሆኑት አምባሳደር ራሻድ ሁሴን አመታዊውን ዓለም አቀፍ የሃይማኖት ነጻነት ሪፖርት ትናንት አቅርበዋል። በሪፖርቱም በ2021 ዓ.ም ተመረጥ ቻይና መሰረታዊ መብቶችን ከሌሎች ሀገሮች በከፋ ሁኔታ የምትጥስ ሀገር መሆኗ ተጠቅሷል። የውጭ ጉዳይ ሚኒስትሩ በተለይ በቻይና በዊገር ጎሳ አባላትና በሌሎችም ላይ ስለሚፈጸመው የመብት ጥሰት ተናግረዋል።
China continues its genocide and repression of predominantly Muslim Uyghurs and other religious minority groups.
ቻይና በአብዛኛው የእስልምና ተከታይ በሆኑት የዊገር ጎሳ አባላትና በሌሎች አናሳ ጎሳዎች ላይ የዘር ማጥፋትና የጭቆና አካሄዷን ገፍታበታለች። ከአፕሪል ወር 2017 ጀምሮ ከአንድ ሚሊዮን በላይ የዊገር ካዝክ ተርኪዝና ሌሎችም ጎሳዎች አባላት ሺንጃንግ በሚገኝ ማጎሪያ ስፍራ ውስጥ ይገኛሉ።
ቤጂንግ የሚደርስባትን ዓለም አቀፍ ውግዘት አትቀበልም። ካምፖቹ የሙያ ማሰልጠኛ ማዕከላት ናቸው ስትል ትከላከላለች። ብሊንከን በመቀጠል የቻይና ኮሙኒስት መንግስት በቲቤት ቡዲስቶች ላይ የሚያደርሰውን ጥቃት ቀጥሎበታል ብለዋል። ኢራንን፣ ማይናማርን፣ የአፍጋኒስታኑን ታሊባን መንግስትና ሌሎችንም የአሜሪካ ተቀናቃኞችን በመብት ጥሰት ከሰዋል የውጭ ጉዳይ ሚኒስትሩ። አምባሳደር ራሻድ ሁሴን ደግሞ ሩሲያ በዚህ ዓመት በድጋሚ በመብት ጣሾች ዝርዝር ውስጥ ተገኝታለች ብለዋል።
Following its designation as a country of particular concern for the first time last year, Russia has doubled down on its violations of religious freedom.
ባለፈው አመት በሪፖርቱ እንዳሳሳቢ አገር የተመደበችው ሩሲያ ሁኔታዎችን ከማሻሻል ይልቅ በሃይማኖት ላይ የምታደርገውን የመብት ጥሰት አባብሳ ቀጥላለች። የሃገሪቱ ፍርድ ቤቶች የሃይማኖት ነጻነታቸውን ለማስከበር በመከሩ ሰዎች ላይ የከፋ የስር ቅጣት መጣላቸውን ገፍተውበት የቅጣቱ ጊዜ በየጊዜው እየጨመረ መጥቷል። የሩሲያ ባለስልጣኖች በአክራሪነት በሚጠረጠሩ ሰዎች ቤቶች ላይ ከበባዎችን እያደረጉ በመቶዎች የሚቆጠሩ ፍተሻዎች አካሂደዋል። እነዚህ ፍተሻዎች በአብዛኛው ኃይል የተቀላቀለባቸው ናቸው።
በዓለም ትልቋ ዲሞክራሲ ህንድ ውስጥ በእምነት ተቋማት ውስጥ በተሰበሰቡ ሰዎች ላይ የሚደርሰው ጥቃት እየጨመረ መሆኑን ብሊንከን ሲናገሩ አምባሳደር ረሻድ ደግሞ ሁኔታውን እንዲህ ይገልጹታል።
Some officials are ignoring or even supporting
በህንድ አንዳንድ ባለስልጣናት እየጨመሩ ያሉ ጥቃቶችን እንዳላየ ማለፍ ብቻ ሳይሆን የሚደግፉበት ሁኔታም አለ።
የህንድ ባለስልጣናት በህዳጣን ሃይማኖቶች ተከታዮች ላይ የሚደርሰውን ጥቃት በተመለከተ ከአሜሪካ የሚሰሙ ወቀሳና ነቀፌታዎችን አይቀበሉም። ብሊንከን በተጨማሪ የህንድ ታሪካዊ ባላንጣ የሆነችውን ፓኪስታንንም አንስተዋል። ባለፈው ዓመት 16 ሰዎች ሃይማኖትን አንቋሻቸዋል በሚል በተከፈተባቸው ክስ የሞት ፍርድ ተላልፎባቸዋል። ይሁን እንጂ ፍርዱ እስካሁን ተፈጻሚ አልተደረገም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ዝግጅታችን እየተላለፈ የሚገኘው በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ነው። በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voanews ላይም ይተላለፋል። ለመሆኑ ዝግጅቶቻችንን ፕሮግራማችንን አዳምጣችሁ አስተያየታችሁን ልታካፍሉን ስትፈልጉ የታገኙናላችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታ ደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ዛሬ አርብ ነው። አርብ ላይ ደግሞ አንዳንድ ጠቃሚ ያላቸውን መረጃዎች ወደ እናንተ የምናደርስበትና የምናካፍልበት የአየር ሰዓትም አለን። ለዛሬ በርካታ ሰዎች ስለ ክሪፕቶከረንሲ ለመረዳት ሲቸገሩ ይስተዋላል። ይህ የኢንተርኔት ወይም በይነመረብ ላይ መገባቢያ ስርዓት እንዴት እንደሚሰራ አብራርቶ ማት ዲቤ ያደረሰን ዘገባ አለ። በግራፊክስ የተደገፈ ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች።
ቢትኮይን በሚለው ስያሜ ውስጥ ኮይን የሚለው ቃል ሰዎች ለዘመናት እቃዎችን ለመግዛት ሲጠቀሙበት የኖሩት ሳንቲም አይነት ትርጉም ያለው ይመስላል። ሆኖም ቢትኮይኖችም ሆኑ ሌሎች ክሪፕቶከረንሲዎች የኢንተርኔት ወይም የበየነ መረብ ላይ መገበያ ናቸው። በቢትኮይን ግብይት ውስጥ ምንም አይነት በእጅ የሚጨበጥ ገንዘብ የለም። ያሉት የተወሰኑ ኮዶች ወይም የሚስጥር ቁጥሮች ብቻ ናቸው። ሰዎች ቢትኮይን ማይኒንግ ሲሉ ታዲያ ምን ማለታቸው ነው? በበይነ መረብ ላይ ክሪፕቶከረንሲዎችን በመጠቀም የሚደረግ የክፍያ ልውውጥን ትክክለኛነት ለማረጋገጥና መዝግቦ ለማስቀመጥ ብሎክቼን የተባለ ስርዓት ይጠቀማሉ። ብሎክቼን ማለት ለሂሳብ አያያዝ የምንጠቀምበት አይነት ዲጂታል መዝገብ ማለት ነው። ነገር ግን መረጃዎቹ እንደ ባንክ ባለ አንድ ቦታ ከመቀመጥ ይልቅ የሂሳብ መዝገቡ የመገበያ ገንዘቡን ለሚጠቀሙ ሁሉ እንዲሰራጭ ይደረጋል። በትክክል ለማስረዳት ብሎክቼን የሚሰራበት መንገድ ይህን ይመስላል። አዲስ ክፍያ ሲፈጸም ብሎክቼኑ ላይ ይመዘገባል። የሥርዓቱን ደህንነት ለማረጋገጥ ማንኛውም በገበያ ትስስር ውስጥ ያለ ሰው ተመሳሳይ መረጃ ይደርሰዋል። አዲስ የሚፈጸም ክፍያ ከሌሎች የቅርብ ጊዜ ክፍያዎች ጋር አንድ ላይ ተደምሮ አንድ ብሎክ ወይም እስር ይፈጥርና ወደ ብሎክቼኑ ለመመዝገብ ይጠብቃል። ማይኒንግ ተብሎ የሚጠራው የማጣራት ሂደት የሚጀምረው ታዲያ እዚህ ጋር ነው። ማይነርስ የሚባሉት ማናቸውም በግብይት ትስስር ውስጥ የሚገኙና በቂ ከኮምፒውተር ጋር ግንኙነት ያለው ዕውቀት ያላቸው ሰዎች ሆነው አዲስ የገባው ክፍያ ትክክለኛ መሆኑን ለማረጋገጥና ለአንድ ብሎክ ወይም እስር በልዩነት የሚሰጠውን ምስጢራዊ ኮድ ለማግኘት የሚሽቀዳደሙ ናቸው። ይህ ሂደት ደግሞ ለአንድ ብሎክ ወይም እስር የሚሰጠውን ተበታትኖ የተቀመጠና በጣም ረጅም ቁጥሮችንና ፊደሎችን የያዘ ምስጢራዊ ኮድን መገመት ይጠይቃል። ይህ የቤት ስራ proof of work ወይም የስራ ማረጋገጫ ተብሎ የሚጠራ ሲሆን በጣም ውስብስብና ደጋግሞ በመሞከር ብቻ የሚገኝ እጅግ ከፍተኛ መጠን ያለው የኮምፒውተር ማቀነባበሪያ ጊዜ የሚፈጅ ነው። የስራ ማረጋገጫው ታዲያ ብሎክቼኑን ከማጭበርበር የመጠበቂያ መንገድም ነው። አዲሱ እስር ወደ ብሎክቼኑ ወይም የሂሳብ መዝገቡ የሚገባው ተበታትኖ የተቀመጠው ምስጢራዊ ኮድ ሲገኝና የክፍያው ትክክለኝነት ሲረጋገጥ ብቻ ነው። ይህን በማድረግ እድል የቀናው ማይነር ታዲያ ለስራው በቢትኮይን ይከፈለዋል። ይህ ክፍያን የማጣራትና ስርዓቱን የመጠበቅ ኃላፊነት አዳዲስ ቢትኮይኖች ወደ ገበያ እንዲመጡ ማድረጊያ መንገድ ሲሆን በርካታ ተጠቃሚዎችም ትስስሩን እንዲቀላቀሉ የማበረታቻ ክፍያም ሆኖ ያገለግላል። በርካቶች ወደ ተስስሩ መምጣታቸውን ተከትሎ ግን የሥራ ማረጋገጫው በየጊዜው የበለጠ አስቸጋሪ እንዲሆን ይደረጋል። ቢትኮይን ማይኒንግ ገና በጀመረበት ጊዜ ተጠቃሚዎች የግል ኮምፒውተራቸውን በመጠቀም ቢትኮይኖችን ለመሰብሰብ ይሞክሩ ነበር። አሁን ግን አብዛኛው የማይኒንግ ወይም የማጣራት ሥራ የሚሰራው ለዚህ ተብለው በተዘጋጁ ትላልቅ የመረጃ ማዕከላት ውስጥ ሲሆን የእርሻ ቦታ ተብለው ይጠራሉ። የማጣሪያ እርሻዎቹ ታዲያ እጅግ በጣም ግዙፍ ፋይል ይጠቀማሉ። አንድ የመረጃ ድህረ ገጽ እንዳመለከተው አንድ ቢትኮይንን ለማጣራት በሰዓት 2156 ኪሎዋት ኃይል ይወስዳል። ይህ አንድ በአሜሪካ ውስጥ የሚገኝ መካከለኛ መጠን ያለው ቤተሰብ ለ74 ቀን የሚጠቀምበት ኃይል ማለት ነው። የካምብሪጅ ዩኒቨርሲቲ ጥናት እንደሚያሳየው አጠቃላይ የቢትኮይን ግብይት ትስስር በአመት ውስጥ በሰዓት እስከ 131.4 ቴራዋት ሊጠቀም ይችላል። ቢትኮይን ሀገር ቢሆን ኖሮ የሚወስደው የኃይል መጠን 106 ሚሊዮን ህዝብ ያላት ግብጽ ከምትጠቀመው የኃይል መጠን ጋር ተመጣጣኝ ይሆን ነበር። በአሁን ወቅት ከቢትኮይን ሌላ ከ2000 በላይ የክሪፕቶ ከረንሲ መገበያ ስርዓቶች አሉ። አንዳንዶቹ የግብይት ስርዓቱን ከስጋት ነጻ ለማድረግ ከፍተኛ ኃይል የማይፈልጉ ሌሎች አማራጮችን ይጠቀማሉ። ለምሳሌ አቴሪየም የሚባለው የክሪፕቶ ከረንሲ አይነት proof of stake ተብሎ ወደሚጠራ ስርዓት የተሸጋገረ ሲሆን ይህም በቂ ገንዘብ ያላቸው ተጠቃሚዎች በዘፈቀደ ተመርጠው እስሮችን ወደ ሂሳብ መዝገቡ እንዲያስገቡ የሚደረግበት መንገድ ነው። የትኛውም የበይነ መረብ መገበያ መንገድ የወደፊት ቀጣይነቱን ለማረጋገጥ ግን የኃይል አጠቃቀሙን ችግር መፍታት ወሳኝ ነው።
የምሽቱ ወዳጅ ነው የመጨረሻ ሰፋ ያለ ዘገባችን እንወሰዳችሁ። የአፍሪካ የቴክኖሎጂ አካታችነት ጉባኤ ከሰሞኑ በኬንያ ናይሮቢ ተካሂዷል። ኢኔብል የተሰኘው ለትርፍ ያልተቋቋመ ድርጅት ያስተባበረው ይህ ጉባኤ የቴክኖሎጂ መስክ በአፍሪካ የሚኖሩ አካል ጉዳተኞችን ህይወት በማገዝ ረገድ ሊኖረው በሚገባው ሚና ላይ የመከረ እንደሆነ ሰምተናል። በጉባኤው ላይ የተነሱ ጉዳዮችን በተመለከተ ከጉባኤው እንደ ኢትዮጵያ ያሉ ሀገራት ምን ሊማሩ ይገባል የሚለውን ለመረዳትም በጉባኤው ላይ የውይይት መንደርደሪያ ጽሑፍ ካቀረቡት መካከል አንዱ የሆኑት ዳኛቸው ቦጋለ ሀብታሙ ስዩም አነጋግሯቸዋል። አቶ ዳኛቸው በአካል ጉዳተኞች መብት ላይ የሚሰሩ የህግ ባለሙያ ናቸው። እንደሚከተለው ይቀርባል።
የአፍሪካ አካታችነት ጉባኤ ባሳለፍነው ሳምንት መገባደጃ ላይ የተደረገ ጉባኤ ነው። ቦታው ኬንያ ናይሮቢ። በጉባኤው ላይ የውይይት መንደርደሪያ ጽሑፎችን ካቀረቡት መካከል አንዱ በአካል ጉዳተኞች ጉዳይ የህግ ባለሙያ የሆኑት አቶ ዳኛቸው ቦጋለ ናቸው። ስለ ጉባኤው አበይት ትኩረት አስቀድሜ ጠይቄያቸዋለሁ።
ቴክኖሎጂን እና የተለያዩ መርጃ መሳሪያዎች ወይም በእንግሊዝኛው አሲስቲቭ ዲቫይሶች ከቴክኖሎጂ አንጻር ለአካል ጉዳተኞች እንዴት ተደራሽ ማድረግ ይቻላል ይገባል፣ በአጠቃላይ ህይወትን በቴክኖሎጂ አማካኝነት ለአካል ጉዳተኞች ቀላል የማድረጊያ መንገዶች ምንድናቸው፣ እዛ ላይ መወያየት አለብን እንደ አፍሪካውያን በሌሎች ዓለማት ካሉ የጉዳዩ ባለድርሻ አካላት ጋር በመተባበር በዚህ ጊዜ በዚህ ዘመን በአንደኛው ክፍለ ዘመን በ2022 ያሉ የቴክኖሎጂ ውጤቶች በሌላው ዓለም ላይ ያሉ ምን ይመስላሉ? በተለይ እነዚህን ቴክኖሎጂዎች ተግባራዊ የማድረግ አቅማችን የማድረግ ሂደቱ ይመስላል የሚለውን ለማየት እንዲሁም አፍሪካ ውስጥም የተሻሉ ምሳሌዎች best practices ካሉ እሱንም በሌሎች ዓለም ላይ ላሉ ባለድርሻ አካላት ለኛም እርስ በርስ እንድናውቅበት ተደረገበት ኮንፈረንስ ነው።
ከ200 በላይ ተሳታፊዎች የተገኙበት ከጉዳዩ ጋር በተገናኘ የመጀመሪያው በአካል የተደረገ መሆኑ የተነገረለት ጉባኤ ከአፍሪካ አህጉር እንዲሁም ከመላ ዓለም የተውጣጡ ከአካል ጉዳተኞች መብት እንዲሁም የቴክኖሎጂ ስርጭት ጋር የተገናኘ ልምድ ያላቸው ተሳታፊዎችና እንግዶች መታደማቸውን ከአቶ ዳኛቸው ሰምተናል።
በተለይ ስፖንሰር ካደረጉት ተቋማት ከማስተርካርድ ፋውንዴሽን ከጉግል ከፌስቡክ ከማይክሮሶፍት እነዚህ አራቱ ናቸው የዚህ ፕሮግራም ስፖንሰር አድራጊዎች ከነዚህ ተውጣጡ ባለድርሻ አካላት ተገኝተዋል። ከዛም በተጨማሪ ተጋባዥ ከነበሩት እንግዶች መካከል ሀበን ግርማ ተገኝ ነበር። ሀበን ግርማ ከሃርቫርድ ሄድ ፋኩልቲ በ 2013 የተመረቀች የመጀመሪያዋ መስማትና ማየት የተሳናት ነገር ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጣሪ ከሚባሉ የአካል ጉዳተኞች ጉዳይ ላይ ከሚሰሩ አድቮኬቶች ወይንም የመብት ተሟጋቾች መካከል አንዷ ናት። በቅርቡ ከአንድ ከሁለት ከሶስት ዓመታት በፊትም ሀበን the deaf blind woman who conquered Harvard law የሚል የግል ታሪኳን የሚያካትታን መጽሐፍ ጽፋለች እና ይቺን ታላቅ ዓለም አቀፍ የአካል ጉዳተኞች መብቶች ተሟጋችንም ከአሜሪካ ከበርክሊ ካሊፎርኒያ ተጋብዛ በአካል ተገኝታ ንግግር አድርጋለች፣ ልምዷን አካፍላለች።
ለሁለት ቀናት በቆየው ጉባኤ የተለያዩ ፓናል ውይይቶች ተደርገዋል። በቴክኖሎጂ ታግዘው ትምህርትን ለአካል ጉዳተኞች እንዴት አካታች ማድረግ ይቻላል? የፋይናንስ ቴክኖሎጂን ለአካል ጉዳተኞች ተደራሽ ማድረግስ የሚቻለው እንዴት ነው? የሚሉ ጥያቄዎችን ከመለሱ ውይይቶች በተጨማሪ በአካታች የሥራ ስምሪት ውስጥ የቴክኖሎጂ ሚናን የመረመረ ውይይትም ተደርገዋል። የአሳም መንደርደሪያው አቅራቢ አቶ ዳኛቸው ትኩረታቸውን በወፍ በረር ያስቀኙናል።
በአፍሪካ ውስጥ ያሉ ኢትዮጵያን ጨምሮ የፖሊሲና የሕግ ማዕቀፎች በአካል ጉዳተኞች የሥራ ስምሪት ዙሪያ ምን ይመስላሉ? ምክንያቱም ቴክኖሎጂም ሊተገበር የሚችለው ጋባዥ የሆነ የህግና የፖሊሲ ማዕቀፍ ሲኖር ነው። በአንድ ሀገር ውስጥ በአህጉራችን ውስጥ የኔ ትኩረት በሀገራችን እና በአህጉራችን ውስጥ በተለይ 3-4 ሀገሮች እንደ ምሳሌነት ጠቅሼ ሁሉ የስራ ስምሪትን የሚመለከቱ አካል ጉዳተኞችን የሚመለከቱ ህግጋቶች ፖሊሲዎች ምን ይመስላሉ? አህጉራችን ደግሞ በቅርቡ ከሁለት ከሶስት ዓመታት በፊት የጸደቀችው አህጉራዊ የአካል ጉዳተኞች መብቶች ስምምነት አለ። ያ ስምምነት አፍሪካ ዲሴቢሊቲ ፕሮቶኮል ይባላል። በአጭሩ ሙሉ በሙሉ በስራ ላይ አልገባም ገና፣ ምክንያቱም 15 የአፍሪካ ህብረት አባል ሀገራት ይህንን ስምምነት ማጽደቅ ይኖርባቸዋል። እስካሁን ድረስ ያ ቁጥር ስላልተሟላ ሙሉ በሙሉ ስራ ላይ አልገባም። ነገር ግን አይቀርም፣ የጊዜ ጉዳይ ነው። በስራ ላይ መግባቱ አይቀርም። ህጉ ተረቆ ማለፍ ያለበትን ሂደት አልፎ አሁን ማንኛውም ሰው ሊያገኘው በሚችለው ሁኔታ ተዘጋጅቶ የአፍሪካ የአካል ጉዳተኞች መብቶች ስምምነት ነው። ይሄ በዓለም አቀፍ ደረጃ ካለው የዓለም አቀፉ የመንግስታቱ ድርጅት የአካል ጉዳተኞች መብቶች ስምምነት በተጨማሪ ማለት ነው። በህግ ሲዘጋጅ በማርቀቁ ሂደትም ውስጥ የነበረኝ ተሳትፎ ነበረ በተሳታፊነት። ከዛ በኋላ አዶፕት ሲደረግም ህጉ ሲጸድቅም ያለውን ሂደት በቅርበት ተከታተል ነበረ። ስለዚህ ምን ይላል ያ ህግ፣ የሚያመጣው ተጽዕኖ ምን ይመስላል፣ ከቴክኖሎጂ ጋር በተያያዘ ከስራ ስምሪት ጋር በተያያዘ እየተደረጉ ያሉ ጥረቶች ላይ የሚኖረው አዎንታዊ ተጽዕኖ ወይም አንድምታ ኢምፓክት ምን ይመስላል የሚለውን እዛ ላይ ጽሑፌን አቅርቤያለሁ። ሌላው የስራ ቀጣሪዎች ተቋማት መንግስታዊ ያልሆኑም መንግስታዊ የሆኑም ተቋማት አካል ጉዳተኞችን መቅጠር አካል ጉዳተኞችን ማሳተፍ የሚያስፈልጋቸው ለምንድን ነው የሚለውን ርዕስም ከህግም አንጻር እንዲሁም ካሉ ጥናቶች አንጻር ለማቅረብ ሞክሬያለሁ።
በዚህ ጉባኤ ላይ የአካል ጉዳተኞችን ሕይወት ለማቅለል አቅም ያላቸው ፈጠራዎች ለውድድር ቀርበዋል። አሸናፊዎችም ተሸልመዋል። ሀገራት አካል ጉዳተኞችን በሰራተኛው ኃይላቸው ውስጥ በማጠቃለላቸው ያገኙትን ጠቀሜታ ለሌሎች አጋርተዋል። አዲስ ሰነድም ይፋ ተደርጓል።
እሱም ምርቶችና አገልግሎቶችን ተደራሽ ለማድረግ የሚያስችሉ መመሪያዎች በተለይ ከአፍሪካ ነባራዊ ሁኔታ አንጻር ከአፍሪካ አውድ አንጻር አገልግሎቶችንና ምርቶችን ተደራሽ ለማድረግ ምን አይነት መመሪያዎች ጋይድላይኖች ሊኖር ይገባሉ የሚለውን የሚያካትት አንድ መመሪያም ተመርቋል። እዚህ ፕሮግራም ላይ እሱም ለኛ ሀገር በጣም ጠቃሚ ነው መከናል። እንደዚህ
ተዳኛቸው ይሄው ጉባኤ ኢትዮጵያ በዘርፉ ብዙ መስራት እንዳለባት ያስታውሰ እንደሆነ ይናገራሉ። ሀገራት አካል ጉዳተኞችን አካታች የሚያደርጉ የሕግና ፖሊሲ መዋቅሮችን የቴክኖሎጂ ስምሪቶችን አስፋፋታቸው አትራፊ እንደሚያደርጋቸው ጉባኤው ጠቋሚ እንደነበረም አክለዋል። ለአሜሪካ ድምጽ ሀብታሙ ስዩም።
የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም፣ ደህና ደሩ። በቅዳሜና እሁድ የዝግጅታችን እንገናኛለን። እስከዚያው ሰላም ቆዩ።